ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሳችሁ። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአርብ ጥር 12 ምሽት ዝግጅታችን ጀምረዋል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ፣ እንኳን አደረሳችሁ። አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታዬ ነን።
የህዝባችን ድምፅ ለመሆን የቱልቪዲድ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳዑዲ አረቢያ፣ በሳውት አፍሪካ በብዙ ቦታዎች ተቋቁማል። ዋና አላማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው።
ከድር ጅግሬ አደም ይባላሉ የሰማችኋቸው። በዩናይትድ ስቴትስ ሚኒሶታ ግዛት በንግድ የሚተዳደሩ የሶማሌ ክልል ተወላጅ የሆኑ ኢትዮጵያዊ ናቸው። በሶማሌ ክልል በፕሬዚደንቱና በጥቂት አጋሮቻቸው እየተፈጸመ ነው ያሉትን በደል በመቃወም ስላቋቋሙት ድርጅትና እንቅስቃሴ ከተናገሩት የተወሰደ ነው። ዝርዝሩን በአብይ ርዕስ ይዘናል። ቆንጅት አርዕስተ ዜናው ታሰማናለች።
በተባበሩት መንግስታት የአፍሪካ ሀገሮች አምባሳደሮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጸያፍ ቃል ቆሻሻ ሀገሮች ብለዋል በተባለው ጉዳይ ከመንግስታቱ ድርጅት የአሜሪካ አምባሳደር ኒኪ ሄሊ ጋር ስብሰባ አድርገው መወያየታቸው ተገልጿል። በዩናይትድ ስቴትስ በኢሚግሬሽንና ድንበር ጸጥታ ጉዳይ ላይ እየተካሄደ ያለው ከባድ የፖለቲካ ክርክር ዛሬ ከእኩለ ሌሊት በኋላ በዋሽንግተን ሰዓት ነው። የፌዴራሉ የአስቸኳይ ጊዜ ወጪ ምደባ ስልጣን ሲያበቃ የመንግስት መስሪያ ቤት ዓመታዊ በጀት ለማስቀጠል የተያዘው ጥረት ስጋት ላይ እየወደቀ ነው የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በተባበሩት መንግስታት ድርጅት የአፍሪካ ሀገሮች አምባሳደሮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአፍሪካን ሀገሮች በጸያፍ ቃል ቆሻሻ ሀገሮች ብለዋል በተባለው ጉዳይ ከመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጋር ተነጋግረዋል። በዓለሙ ድርጅት የ54ቱ የአፍሪካ ሀገሮች ስብስብ ሊቀመንበር የሆኑት የኢኳቶሪያል ጊኒ አምባሳደር ኢንዶን ግምባ በፕሬዚደንቱ አባባሎች አሉታዊ ውጤት በማስከተላቸው አዝኛለሁ ሲሉ ኒኪ ሄሊ እንደተናገሩ ጠቅሰዋል። ባለፈው ሳምንት በመንግስታቱ ድርጅት የአፍሪካ ሀገሮቹ ማህበር ባወጣው መግለጫ የሚስተር ትራምፕን አነጋገር እጅግ የሚያስቆጣ ዘረኛና መጤ ጠል ብሎ ፕሬዚደንቱ ይቅርታ እንዲጠይቁ መጠየቁ ይታወሳል። ከአምባሳደር ኒኪ ሄሊ ጋር በተደረገው ስብሰባ ላይ የተገኙ በርካታ ዲፕሎማቶች እንዳሉት ፕሬዚደንት ትራምፕ እንደ አውሮፓውያን አቆጣጠር ጥር 28ና 29 አዲስ አበባ ውስጥ ለሚካሄደው የአፍሪካ መሪዎች ጉባኤ መልእክት እንዲልኩ ሀሳብ ቀርቧል። ከአምባሳደር ሄሊ ጋር የተካሄደው ስብሰባ በጣም ወዳጅነት የተመላበትና ግልጽ ውይይት ነበር ሲሉ የኢኳቶሪያል ጊኒው አምባሳደር ተናግረዋል። ትራምፕ ከሄይቲ፣ ከኤልሳልቫዶርና ከአፍሪካ የሚመጡት ጸያፍ ቃል ተጠቅመው ከቆሻሻ ሀገሮች የሚመጡ አሉ የተባለው ባለፈው ሳምንት በዋይት ሀውስ ኢሚግሬሽንን በተመለከተ ስብሰባ ላይ ነው። በስብሰባው ላይ የነበሩ አንዳንዶች እንዳሉት ፕሬዚደንቱ ይልቁኑ ከኖርዌይ ብንቀበልስ ብለዋል። ሄይቲ ደግሞ በኢሚግሬሽን ጉዳይ በሚደረግ ስምምነት ውስጥ እንዳትገባብን ብለዋል ተብሎ ተጠቅሷል ፕሬዚደንቱ። ይሁን እንጂ እሳቸውና በርካታ በስብሰባው ላይ የነበሩ ፕሬዚደንቱ ጸያፉን ቃል አልተጠቀሙም እያሉ በማስተባበል ላይ ናቸው።
ሶማሊያ ውስጥ በዩናይትድ ስቴትስ የታገዙ የሀገሪቱ ልዩ ኃይሎች በጽንፈኛው ቡድን በአልሻባብ ታግተው የነበሩ 32 ልጆችን ማስለቀቃቸው ተሰማ። የሶማሊያ የማስታወቂያ ሚኒስትር አብድራህማን ኦማር ኦስማን ዛሬ በሰጡት መግለጫ የመንግስቱ ኃይሎች ልጆቹን ያስለቀቋቸው በታችኛው ሸበሌ ክፍለ ግዛት ከሚገኝ ትምህርት ቤት መሆኑን አስታውቀዋል። ጽንፈኞቹ ያገቷቸውን ልጆች ሲሰብኳቸው ነበር፣ አሁን ግን በመንግስት እጅ ስለሆኑ በደህና ሁኔታ ላይ ናቸው ሲሉ ሚኒስትሩ ለቪኦኤ ገልጸዋል። ከሶማሊያ የጦር ሰራዊት የተሰጠ አስተያየት የለም። የመንግስቱ ኃይሎች በወሰዱት እርምጃ ሄሊኮፕተር መጠቀማቸው ግን ዩናይትድ ስቴትስ መሳተፏን ይጠቁማል። የዩናይትድ ስቴትስ የጦር ኃይል የሶማሊያን ወታደሮች አልሸባብን እንዲወጉና ሀገሪቱን ከጥቃት እንዲከላከሉ ስልጠና እየሰጡ መሆናቸው ይታወቃል። አንድ የአልሸባብ ደጋፊ ዌብሳይት በበኩሉ የሶማሊያና የአሜሪካ ወታደሮች ተማሪ ልጆችንና መምህራቸውን ፈጁ ሲል ወንጅሏል። ስሙን መናገር ያልፈለገ የአካባቢው ነዋሪ በበኩሉ በጥቃቱ ቢያንስ 10 ሰው ተገድሏል ብሏል። በቅርቡ የሰብአዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ዋች አልሻባብ ገጠር ውስጥ ያሉ ወላጆችን እያስገደደ ትናንሽ ልጆችን በተዋጊነት ሊያሰለጥን ይነጥቃል ሲል ወንጅሏል። በተያያዘ ዜና የዩናይትድ ስቴትስ ኃይሎች ትናንት ሐሙስ በአልሻባብ ላይ የአየር ጥቃት አድርሰዋል። የዩናይትድ ስቴትስ የአፍሪካ እዝ አፍሪቆም እንደገለጠው ከኪስማዮ በስተ ሰሜን ምዕራብ 50 ኪሎ ሜትር ርቀት ላይ በሚገኝ አካባቢ በተካሄደው የአየር ጥቃት 4 ታጣቂዎች መገደላቸውን ገልጿል።
ቀደም ባለው ዜና ከሶማሊያ የጦር ሰራዊት የተሰጠ አስተያየት የለም የተባለው የዩናይትድ ስቴትስ የጦር ኃይል ተብሎ ይነበብልን። የደቡብ ሱዳን የሰላም ሸምጋዮች የሀገሪቱ መንግስት በቅርቡ የተደረሰውን የተኩስ አቁም ስምምነት እንዲጥስ ፈቅደውለታል ሲሉ ሽምቅ ተዋጊዎቹ ከሰዋል። ዋናው ሸምጋይ ወንጀላውን ፈጥነው ውድቅ አድርገውታል። የአማጽያኑ ቃል አቀባይ ኮሎኔል ላም ፖል ገብርኤል በወጡት መግለጫ የደቡብ ሱዳኑ ተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ ስምምነቱን ሲጥሱ የምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን የኢጋድ እና ሶስትዮሹ ተብለው የሚታወቁት ሀገሮች ኖርዌይ፣ ብሪታንያና ዩናይትድ ስቴትስ አይተው እንዳላየ አልፈዋል ሲሉ ወቅሰዋል። በደቡብ ሱዳን የኢጋድ አምባሳደር ኢስማኤል ወይስ ውንጀላው ኃላፊነት የጎደለውና አሳሳች ነው ሲሉ ውድቅ አድርገዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንግሊዝኛ ተናጋሪ ከሆኑት የካሜሩን አካባቢዎች ወደ ናይጄሪያ የሚሸሹት ሴቶችና ልጆች ደህንነትና መበዝበዝን ያካተቱ የተለያዩ አጋጣሚዎች ይደርሱባቸዋል በማለት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር እያስጠነቀቀ ነው። ሊሳ ሽላይን ከጄኔቫ የዩኤንኤችሲአር ጠቅላይ ጽህፈት ቤት ያስተላለፈችው ዘገባ አለ። አዳነች ፍስሐ ታቀርበዋለች።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት ካሜሩናውያኑ እንግሊዝኛ ተናጋሪ ከሆኑ ክፍሎች ባለፈው ጥቅምት ወር መሸሽ ከጀመሩበት ጊዜ አንስቶ 10,000 ስደተኞችን መዝግቧል። ወደ ምስራቅ ናይጄሪያ ከሚሰደዱት ካሜሩናውያን መካከል 80% የሚሆኑ ሴቶችና ልጆች ናቸው። እንግሊዝኛ ተናጋሪ የሆኑት ካሜሩናውያን ፈረንሳይኛ ተናጋሪዎች በሚበዙባት ሀገር የፖለቲካና የኢኮኖሚ አድልዎ ይፈጸምብናል የሚል ተቃውሞ ያሰማሉ። ብዙዎቹ የተቃውሞ ሰልፎች ግጭት ስለታከለባቸው ወደ ናይጄሪያ ለመሰደድ ተገደዱ። የሚሸሹት ካሜሩናውያን ብዛት እየተበራከተ ሲሄድ በደህንነታቸው ላይ የሚደቀነው አደጋም እየጨመረ መሄዱን የስደተኞች አገልግሎት ጠቁሟል። አንዳንዶቹ ልጆች ብቻቸውን በመሸሻቸው ወይም ጉዞ ላይ ከቤተሰቦቻቸው በመለያየታቸው ችግር እንደሚገጥማቸው የስደተኞቹ አገልግሎት ቃል አቀባይ ዊሊያም ስፓንድለር ገልጸዋል።
Unaccompanied and separated children are particularly affected by difficult access to food.
በተለይም ብቻቸውን የተሰደዱና ከቤተሰቦቻቸው የተለያዩ ልጆች ከባድ ችግር ይገጥማቸዋል። ምግብ አያገኙም። ለመኖር ለሚያስፈልጉ ነገሮችም ተደራሽነት የላቸውም። ልጆች ለመኖር ሲሉ ወይም ቤተሰቦቻቸውን ለመርዳት በስራ ወይም በልመና ለመሰማራት እንደሚገደዱ የሚገልጹ ብዙ ዘገባዎች ደርሰውናል። ብዙ ልጆች ለመማር ጊዜም ሆነ ገንዘብ ስለሌላቸው የትምህርት ዕድል አያገኙም።
የስደተኞቹ አገልግሎት ልጆቹን ከቤተሰቦቻቸው ጋር ለማገናኘት ሲል ከናይጄሪያ ባለሥልጣኖች ጋር እየሰራ መሆኑን ቃል አቀባዩ ስፓንድለር ገልጸዋል። ከተሰደዱት ቤተሰቦች አብዛኞቹ በሴቶች የሚተዳደሩ በመሆናቸው ለብዝበዛ እንደሚጋለጡ ቃል አቀባዩ ሲያስረዱ፣ የሥራ ዕድል ያላገኙት ሴቶች የወሲብና የጾታ ጥቃት እንደሚገጥማቸው፣ ብዙዎቹ ደግሞ ለመኖርና ልጆቻቸውን ለመርዳት ሲሉ በወሲብ ንግድ እንደሚሰማሩ ጠቁመዋል። የናይጄሪያና የካሜሩን መንግስታት ስደተኞችን በተሻለ ለመጠበቅና ለመርዳት እንዲችሉ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለማገናኘት ጥረት እያደረገ መሆኑን ቃል አቀባዩ ለአሜሪካ ድምጽ ሬዲዮ ተናግረዋል።
በዩናይትድ ስቴትስ በኢሚግሬሽንና ድንበር ጸጥታ ጉዳዮች ላይ እየተካሄደ ያለው ከባድ የፖለቲካ ክርክር በዋሽንግተን ሰዓት አቆጣጠር ከዛሬ እኩለ ሌሊት በኋላ ማለትም የፌዴራሉ የአስቸኳይ ጊዜ ወጪ ምደባ ስልጣን ሲያበቃ የመንግስት መስሪያ ቤቶችን ዓመታዊ በጀት ለማስቀጠል የተያዘው ጥረት ስጋት ላይ ይወድቃል። ሴኔቱ ቀደም ሲል የተወካዮች ምክር ቤት እስከ የካቲት 24 2010 ድረስ ሊያቆይ በሚችለው ውሳኔ ላይ ክርክር ከከፈተ በኋላ ትናንት ማታ ምንም እልባት ሳይሰጥ ተነስቷል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ያካትታል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥር 12 2010 ዓ.ም የዕለተ ጥምቀት ምሽት ፕሮግራም ነው። እንኳን አደረሳችሁ በድጋሚ ክቡራትና ክቡራን።
የኦሮሞ ፌዴራሊስት ኮንግረስና የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪዎች በጋራ ለመስራት ተስማምተው ነገ የመግባቢያ ስምምነት ይፈራረማሉ።
እኛ መተማመንን የሚፈጥሩ ስብሰባዎችን ስናረግ በጋራ ስልት መቀየስ ሲንችል ወንድማማችነትና አንድነት ይጎለብታል።
በመጀመሪያ ይህ ዘረኛና ጠባብ ጎሰኛ መንግስት ለ27 ዓመታት ያህል ሊቆይ የቻለው እነዚህን ሁለት ትላልቅ ብሔር ሰዎች በፈጠራ ወሬና በፈጠራ ታሪክ እንዳይስማሙ በከፋፍለህ ግዛ ነው።
የመጀመሪያው የኦሮሞ ፌዴራሊስት ኮንግረስ ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ ነጌሳ ኦዶ ዱቤ፣ ሁለተኛው ደግሞ የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ መንግስቱ አስፋው ናቸው የሰማችኋቸው። በምሽቱ ዝግጅታችን ሐሳቦቻቸውን ያብራራሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
በሶማሌ ክልል በፕሬዚደንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጭ የክልሉ ተወላጆች በሚኖሩባቸው አገሮች ጭምር ማስፈራሪያና ዛቻ ይደርስብናል፣ የዜጎቹን መብት የማስጠበቅ ኃላፊነት ያለበት ፌዴራሉ መንግስት ጣልቃ በመግባት እስካሁን ህዝቡ ለሚያነሳቸው ለእነዚህ የመብት ጥያቄዎች መልስ መስጠት አልቻለም የሚሉ ክሶችን የያዘ ደብዳቤ ሰሞኑን ዩናይትድ ስቴትስ ውስጥ ከሚኖሩ የአካባቢው ተወላጆች ደርሶናል። ይህንን ደብዳቤ አንተርሶ የምሽቱ አብይ ርዕስ ያተኩርበታል። ዘገባው እየተቀናበረ ነው፣ እንደደረሰን እናቀርብላችኋለን። ወደ መጽሔት ዘገባ እናልፋለን።
ኢትዮጵያን ከገባችበት ችግር ለማውጣት ኢህአዴግ ተጨማሪ ፖለቲካዊ እርምጃዎችን መውሰድ እንዳለበት ዶክተር መረራ ጉዲና አሳሰቡ። ታሳሪዎችን ለመፍታት የተደረሰበትን ውሳኔ መነሻ አድርገው የተናገሩት ዶክተር መረራ በዚች ሀገር ፖለቲካዊ ውሳኔ የሚያስፈልግበት ከዚህ የበለጠ አሳሳቢ ጊዜ የለም ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
አትሌቶን ንንጅሩ ደርጋጎን ንንጅሩ ወልማ ገለት ቀሮ እንደጅራ ከና በጋገመደኒ ስንይጀል
ሰሞኑን ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የዶክተር መረራ ጉዲና መኖሪያ ቤት በወዳጅ ዘመድ በደጋፊዎቻቸውና አድናቂዎቻቸው ጉብኝት ተጨናንቋል። በተለይ ከፍተኛ የድጋፍ መሰረት ባላቸው የምዕራብ ሸዋና ሌሎች የኦሮሚያ አካባቢዎች ዶክተሩ በሚል አጠራር የሚገለጹት አንጋፋው ፖለቲከኛ ጉብኝቶቻቸውን እያስተናገዱ ነው። ዛሬ በዕለተ ጥምቀትም ከሻሸመኔ፣ አምቦና ሌሎች አካባቢዎች የመጡ ደጋፊዎቻቸውና አድናቂዎቻቸው በእርሳቸው መኖሪያ ቤት ቅጥር ግቢ ተሰባስበው ታይተዋል። ለሰዓታት በዚያ ባደረኩት ቆይታ ተራ በተራ እየቀረቡ የበግ ስጦታ ሲያበረክቱ ባህላዊ የኦሮሞ አልባሳትንም ሲሰጡ ተመልክቻለሁ። በዚህ መሃል ከአሜሪካ ድምጽ ጋር ባደረጉት አጭር ቆይታ መንግስት የቀሩትንም የፖለቲካ መሪዎችና አባላት እንዲፈታ ጠይቀዋል።
እኛም የድርጅት መሪዎችና አባላትና ድርጅት መሪዎች ጭምር እናንተ የምታውቁት እና በቀለ ገርባ እና ደጀኔ ጣፋ እና አዲሱ ሙላላ እና ጉርሜሳ አያኖ ወደኋላ ቀርተዋል። ብዙ አባሎቻችንም ቀርተዋል። የሌሎች ፖለቲካ ድርጅቶችም አሉ። የፖለቲካ ድርጅቶች ብዙ ዓመታት የተሰቃዩ አሁን የኦነግ አባላት ከአስር ዓመት በላይ ሁሉ የታሰሩ አሉ። የአንድነት አባላት አሉ። ብዙ ፖለቲካ ድርጅቶች ታስረው እንዳሉ እንግዲህ ብሔራዊ መግባባት ከተባለ ብሔራዊ መግባባት መቼም ለሁሉም ነው። የብዙ ድርጅቶች አንዳንዶቹ ለምሳሌ በአራት እግር የሚሄዱ አሉ። ቆሞ መሄድ የማይችሉ ለምሳሌ ቅንጅት አባል የነበረ ሰው አውቃለሁ።
በምን ምክንያት ማለት ነው?
ያው እስር ቤት በደረሰበት ህመም ለምሳሌ በወሪንቼር ነው የሚሄደው። ሁለቱንም እግር የሌለው ለምሳሌ የኦነግ አባል ተብሎ የተከሰሰ ልጅ አይቻለሁ። ወደ 12 ዓመት የታሰረ ብዙ እስረኞች አሉ ማለት ነው። በዛም ሆነ በዚህ ፖለቲካ እስረኛ በእኛ ቋንቋ ፖለቲካ እስረኛ መንግስት ፍቅድ በእኛ እይታ ፖለቲካ እስረኞች የሚባሉ መቼም ሽንኩርት ሰርቆ ስላልገቡ በዛ ደረጃ የሚታዩ አሉ እና መንግስት በነካ እጁ ለዚህ ነው ብዙ የሚገባቸው መፈታት የሚገባቸው በተለይ ብዙ ወጣቶች አሉ።
ህግና ስርዓት የማስከበር ኃላፊነት አለብኝ በሚል ዶክተር መረራን ሌሎች የፖለቲካ መሪዎችንና አባላትን በእስር ላይ ያቆየው መንግስት አሁን ለየት ወዳለ እርምጃ ይገባ ይመስላል። ፖለቲካዊ ውሳኔ ወደ መስጠት ለ17 ቀናት የመከሩት 36 የኢህአዴግ የስራ አስፈጻሚ ኮሚቴ አባላት የደረሱበት ውሳኔ ይሄ ነው። ሲሄዱበት ከነበረው መንገድ ወጣ ያለ ፖለቲካዊ ውሳኔ መስጠት። ዶክተር መረራም ታዲያ ገዢው ኢህአዴግና መንግስት ይሄንን አካሄድ ሊገፉበት እንደሚገባ አሳስበዋል። እስካሁን ሲሄዱበት የነበረው መንገድ ውጤት አለማምጣቱን የገለጹት ዶክተር መረራ አገሪቱ ካለችበት አስቸጋሪ ሁኔታ አንጻር ፖለቲካዊ ውሳኔ አስፈላጊ መሆኑን አብራርተዋል።
እንደዚህ አይነት ውሳኔ በኢትዮጵያ ታሪክ ውስጥ ካስፈለገ አሁን ነው። ከምን ጊዜም በላይ አሁን ይመስለኛል። እንደምታውቁ በዚህ በአካባቢ ወጣቱ ለውጥ ይፈልጋል፣ ህዝቦች ለውጥ ይፈልጋሉ፣ መልካም አስተዳደር ይፈልጋሉ። ይህ ሀገር ለመታደግ በጣም አደገኛ መስቀለኛ መንገድ ላይ ስለሆነች ለመታደግ እነሱም ይህንን እኛ እንኳን ቆይተናል ከተገነዘብን መገንዘባቸው ጥሩ ነው። እንደዚህ አይነት ፖለቲካ ውሳኔ ወሳኝ ነው። ግን ደጋግሜ እንዳልኩ ተጨማሪ እርምጃዎችን መውሰድ አለባቸው። ህዝብ በተግባር ብዙ ነገሮችን ማየት ይፈልጋል። በተግባር ኢትዮጵያ ተለውጣ ማየት ይፈልጋል። በተግባር ብሔራዊ እርቅ በዚህ ሀገር ተፈጥሮ ማየት ይፈልጋል። መልካም አስተዳደርን ማየት ይፈልጋል። በተግባር ነፃና ፍትሃዊ ምርጫ ማየትን ይፈልጋል። ብዙ ነገሮች ነው የሚቀሩ። ገባ? ይሄ የመጀመሪያ እርምጃ ነው። የመጀመሪያ እርምጃ መውሰዳቸው ጥሩ ነው፣ ግን ብዙ እርምጃዎች ይቀራሉ።
ከዚህ ቀጥሎ እንዲመጣ የሚፈልጉት በተከታታይ 1-2-3 ዋነኛ እርምጃዎች ምንድን ናቸው?
የመጀመሪያ በስቃይ ያሉትን ፖለቲካ እስረኞች መፍታቱ ወሳኝ ነው። ለእነሱ አንድ ቀንም ተጨማሪ ቀን መቆየት ምን ያክል እንደሚያስቸግር አውቃለሁ። ከዛ ቀጥሎ ግን ግማሽ መንገድ፣ ሁሉም ወደ ግማሽ መንገድ መጥቶ ድርድር ድርድር ደግሞ ሲል ከሀቀኛ ሰፊ የህዝብ ድጋፍ ካላቸው ፖለቲካ ኃይሎች ጋር ድርድር ሲመጣ ደግሞ መስጠትና መቀበል ይኖራል። መንግስትም የሚሰጣቸው ነገሮች ይኖራሉ፣ ተቃዋሚዎቹ መስጠት ያለባቸው ነገሮች ይኖራሉ። መሀል መንገድ ላይ የመገናኘቱ ሁኔታ በጣም ወሳኝ ነው። ለዚህ ደግሞ ሁሉ አስተዋጽኦ ማድረግ አለበት። ላለፉት 50 ዓመታት ከንጉሱ የመጨረሻ ዓመታት ጀምሮ የኢትዮጵያ ህዝብ ከቀውስ ወደ ቀውስ ከቀውስ ወደ ቀውስ ምናልባት የመጀመሪያ መጽሐፌን አንብቤ እንደሆነ የኢትዮጵያ ፖለቲካ ምስቅልቅል ጉዞ ነው የሚለው ከንጉሱ እስከ ኢህአዴግ ምስቅልቅሉ የፖለቲካ ጉዞ የሆነ ቦታ ማቆም ከተቻለ ይህን ነገር ለመታደር በጣም ጥሩ ነው። ከዚህ በፊት ቢያንስ 3 እድሎች አመልጦናል። 66 ንጉሱ ሲወርዱ ቀላል ያልሆነ እድል ነው ያመለጠ። ደርግ በጎን ገብቶ ያንን እድል አበላሽ። 1983 ኢህአዴግ ሲገባ ይህንን አሁን ያለውን ነገር ቢጠቀም ኖሮ የተሻለ እንትን ይፈጠር ነበር። በራሴ ጉዞ ገፋለሁ ብሎ ያን ሁሉ ተጨናቀረ እድሉ። 97ም ለየት ያለ እድል ተፈጥሮ ነበር። ይሄ እንግዲህ አራተኛ እድላችን ነው በእኛ እድሜ ማለት ነው። ከአራቱ 3 እድሎች አግኝተናል። ይሄ አራተኛው እድሉን ሁሉም በሰከነ መንገድ በሰከነ አእምሮ አስቦ ይህን ነገር ለመታደግ በሚችልበት ሁኔታ ላይ የሀገሪቱን ፖለቲካ የ3000 ዘመን ፖለቲካ ነው የምንለው፣ ግን ትናንት የተፈጠሩ ሀገሮች እንኳን አልፎን ሄደዋል። እነ ጋና፣ እነ ቦትስዋና፣ እነ ደቡብ አፍሪካ የተሻለ ፖለቲካ እንዳላቸው ይታወቃል። ስለዚህ ጊዜው የሀገር በሀገር ደረጃ ለመቀጠል ጊዜው አሁን ነው።
በዶክተር መረራ ጉዲና ቤት ያነጋገርኳቸው አንዳንድ እንግዶችም ተመሳሳይ ሀሳብ አንጸባርቀዋል። ኢህአዴግ ታሳሪዎችን ስለመፍታት የተናገረውን ተግባራዊ እንዲያደርግም ጠይቀዋል። ከነዚህ አንዱ ደግሞ የጀነራል ዋቆ ጉቱ የወንድም ልጅ መሆናቸውን የነገሩኝ መሐመድ አደም ጂሎድ ናቸው።
ሞቱማ ዋንጀደ የሁጅር ኦሽጋሪ
መንግስት የሚለው ስራ ላይ ካዋለ ጥሩ ነው።
ወርን ወይኑ በቀላ ገብራፋ
እኛ የምንጠብቀው እናቶ በቀለ ገርባን
ደየኔ ጣፋፋ
ደጀኔ ጣፋ
አዲሱ ቡላላ
አዲሱ ቡላላ
ወርሁ የወር ከነሌ ገታ ኢሰኔቲ
እነዚህን ሁሉ ይልቀቁ።
ነምኒ ሂዳጅሩ ነመባየ ነምኒ ኢትዮጵያ
እስር ቤት ውስጥ ያለ የኢትዮጵያ ህዝብ ማአት ነው፣ ብዙ ነው።
አከምራገነት
እንደሰማ ነው
መራገታ ኢሰኔ
ሁሉንም ይልቀቁ።
ተኳታን
አንድ እንሁን
ቢያ ይጃሩ
አገር እንገንባ።
በኩምታ ከባኔ ቃው የዮናም ቡልችን ወማ ፋይዳን ቃ
አንድ ቦታ ይዘን በጠመንጃ ሰውን ካስተዳደርን ዋጋ የለውም።
ሙቀወሌ ከባኔ ቱሬ
እኛ ጠመንጃ ይዘንም ስንታገል ነበር።
ሎለሌ ቱሬ
ስንዋጋ ነበር።
ፋይዳን ቃ ቱቀወይን
ምንም ጥቅም የለውም።
ኦቦሉም መጋሪ ኦቦሉማን
ወንድማማችነት ትልቅ ጥቅም አለው።
ኡመተ ካለጅሩሌ መራ ወሊቀባኒ ወሊናሳሃኒ ቢየተና ነጋ አቡሰኒ
ከኢትዮጵያ ውጭ ያሉትንም ህዝቦችም ሰብስቦ አንድ ላይ አገር ውስጥ ያሉትንም አንድ ላይ አዳብሎ ሰላም ማውረድ ነው።
አለም አሜሪካ ጅራ
እኔ አሜሪካ ነው የምኖረው።
ኢትዮጵያ ትይነሙን ረሃቁ እንደንደው
ማንኛውም ሰው ኢትዮጵያዊነትን ከኔ ላይ ሊፍቅ አይችልም።
ነሙን አንከንንስ
ማንንም አልሰጠኝም።
ነምን ራፉዱ ለን እንጂ
ማንንም ከኔ ላይ ኢትዮጵያዊነትን አይወስድብኝ
ሞቱም ማን አከጀተሱን ዱጋጎቴ ወረ ሂዳጅሩ ሱን ወረ ሂዳጅሩ ማራ አኩመን እንገደዱበት ወሪ ባርቲ አፍራንዱበት አከቲ ገዳዲ ሰኔቲ
መንግስት በሚዲያ እንዳወራ ኡነት ከሆነ አራቱ ፓርቲዎች እንደተነጋገሩና እንዳወሩ ከሆነ የታሰሩትን እስረኞች በሙሉ ፈቶ ሰላም ለዚህ ሀገር ማምጣት አለባቸው
ዛሬ በዶክተር መረራ ጉዲና ቤት የተገኙት እንግዶች በርካታ ናቸው ያነጋገርኳቸው እነዚህ ብቻ አይደሉም ከዶክተር መረራ ተጨማሪ አስተያየት ጋር በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። አሁን በአብይ ርዕስ ወደ ተያዘው ዘገባ እንመለሳለን። ተጠናቆ ገብቷል። በሶማሌ ክልል በፕሬዚደንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጪ የክልሉ ተወላጆች በሚኖሩባቸው ሀገሮች ጭምር ማስፈራሪያና ዛቻ ይደርስብናል፣ የዜጎችን መብት የማስጠበቅ ኃላፊነት ያለበት ፌዴራሉ መንግስት ጣልቃ ገብቶ እስካሁን ህዝቡ ለሚያነሳቸው ለእነዚህ መብት ጥያቄዎች መልስ መስጠት አልቻለም የሚሉ የሶማሌ ክልል ተወላጆች ቅሬታቸውን ለቪኦኤ ገልጸዋል። አሉላ ከበደ ተከታትሎታል።
ዱል ሚድድ ይሰኛል የሶማሊኛው ሀረግ የፍትህ ጥያቄ ወደ አማርኛ ሲመለስ። ዑመር ዶል የድርጅቱ ሊቀመንበር ናቸው። ባለፈው ዳር ወር መጨረሻ የተቋቋመው ድርጅታቸው የክልሉ ፕሬዝዳንት ያለ አንዳች ጠያቂ በህዝቡ ላይ ያደረሱ ነው ያሉት በደል እንዲያበቃ ዘላቂ መፍትሄ ፍለጋ የታለመ መሆኑን ይናገራሉ።
እኛ የተሰባሰብነው በሶማሊ ክልል ፕሬዝዳንት አብዲ መሐመድ ኡመር የሚደረገውን ይህን ሁሉ ግፍ ዝም ብለን ለመመልከት አልቻልንም። በዛ ምክንያት ተሰብስበን ምን እናደርግ፣ እንዴት ብለን ህዝቡን ደግፍ ብለን ነው ይህን ድርጅት ያቋቋምነው።
በክልሉ አምባገነንነት ሰፍኗል፣ ስጋት ነክሷል። ወጣቶች ከዚያ ለመቆየት የሚያስችል ተስፋ በማጣት በአደጋ ለተመላ ስደት ይዳረጋሉ። መልስ ያልተገኘላቸው ብዙ ጥያቄዎች አሉ ነው የሚሉት።
ሰው ሁሉ በፍርሃት ነው የሚኖረው። እስር ቤቶች ሁሉ ሞልቷል። ለምክንያት ሰው ይታሰራል። ከተናገርክ ወይም ትንሽ አንድ ጥያቄ ከጠየቅ ያው እስር ቤት ይገባል። ለምን ትጠይቀኛለህ? ማንም ሰው ልናገር አይችልም። ማንም ብትሆን ሰው ሁሉ በጣም ቸግሯል። ምግብ የለም፣ ውሃ የለም። ያ ሁሉ የተማረው ወንድና ሴት አገሩን እየለቀ ነው። ያው ሁሉ አሁን የሚታየው በሱዳን ወጥቶ እስከ ሊቢያ ውስጥ ይሄ ሁሉ ችግር የምንሰማው ከሀገራችን የሚወጡ ልጆች ናቸው። ምክንያቱም ምንም አይነት ሆፕ የላቸውም እዛን ለመኖር ተስፋ አጥቷል። ስራ አያገኙም። በዛ ላይ ደግሞ ነጻ አይደሉም። ኮረፕሽኑ ምዝንናው በጣም የሚገርም ነው። በጣም በስልጣን ለመቆየት ብቻ ብሎ በውሸት ሰውን ማስተናገድ ጀመር። ከዛ በኋላ ደግሞ በፍርሃት በእሱ አስተዳደር ብዙ ጥያቄዎች አሉ።
በሚኒሶታ ክፍለ ግዛት በንግድ ስራ የሚተዳደሩት ከድር ጅግሪ አደም ሌላው የድርጅቱ አባል ናቸው። በተለያዩ ጊዜያት የፌዴራሉ መንግስት ለዚህ ችግር መፍትሄ ያበጅለት ዘንድ የተደረጉ ሙከራዎች እስካሁን ባለመሳካታቸውና የክልሉ አስተዳደር በህዝቡ ላይ የሚያደርሰው በደል ስላሳሰበኝ በአቶ ኡመር የሚመራውን ዱል ሚድድን ተቀላቀልኩ ይላሉ።
ኢትዮጵያ ትውልድ አሜሪካዊ ነኝ። ብዙ ቤተሰቦች ምንዛለሁ። ዱል ሚድድ በአማርኛ ደግሞ የፍትህ ጥያቄ ነው። ክልላችን ያለው ችግር በተለያዩ ዎች ከክልሉ እና ከፌደራል መንግስት ጋር ያለው ችግር ለመነጋገር ህዝባችንም ብዙ ጊዜ መክሮ ነበረ እና ብዙ ተገቢ ላሹ አልተገኘም ነው። ስለዚህ የህዝባችን ድምፅ ለመሆን ይሄ ዱል ሚድድ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳዑዲ አረቢያ፣ በሳውት አፍሪካ በብዙ ቦታዎች ተቋቁማል። ዋና አላማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው። መፍትሄ እንዴት እንደሚገኝ በእኛ ሀሳብ የኢትዮጵያ ህገ መንግስት ተከትሎ የህዝባችን ጥያቄ እንዲፈታ ለመሞከር ብዙ ትኩረት እናደርጋለን።
አቶ ከድር እንደ ሊቀመንበሩ ሁሉ እርሳቸውም የክልሉ ህዝብ ለከፋ ሰብአዊ መብት ተጋልጧል ባይ ናቸው። ህገ መንግስታዊ ጥበቃ የሚደረግላቸው መሰረታዊ መብቶች ናቸው የሚጣሱት ሲሉም ከአቶ ኡመር ይስማማሉ።
የህዝብ ጥያቄ መጀመሪያ ህገ መንግስቱ የሚሰጠው መብቶች፣ የሰው ክብር እና ሰብአዊ መብት የሚከበር። አሁን በክልላችን ያለው ችግር አንዳንዱ ብዙ ሰዎች አስረዋል ክስ ሳይመሰረት። ለአንድ ምሳሌ መውሰድ የምንችለው ጅጅጋ ያለው ጄል ኦጋዴን የሚባለው የኦጋዴን ማረሚያ ቤት በጣም በርካታ ህዝብ ነው የታሰረው። እዛ ያሉት እስረኞች ደግሞ አብዛኛው በተጨባጭ ያልሆነ ነገሮች ክስ ተመስርቶ ብዙ አመታት ተፈርዷል። የፌደራል መንግስትም ይሄ ነገር ያውቃል መሰለኝ፣ ግን እስካሁን እንዴት ችግሩ እንዳልፈታ ትንሽ answer for that ችግሩ እንዳልፈታ እናዳቀው።
የተለያዩ ሀገሮች የሚኖሩት የክልሉ ተወላጅ ሆኑ ኢትዮጵያውያን ተሰባስበው ይህን ድርጅት ካቋቋሙ በኋላ ሁኔታዎች መለወጥ መጀመራቸውን የሚናገሩት ሊቀመንበሩ በውጭ ሀገር የሚኖረውን የብሔረሰቡ አባል ተቃውሞውን ቢገልጽ በቤተሰቡ ላይ አንዳች ጉዳት ሊደርስ እንደሚችል በመዛት ሲያስፈራሩት መቆየታቸውን የክልሉ ፕሬዚዳንትና አስተዳደራቸው ሲያስፈራሩት መቆየታቸውን ይናገራሉ። በቅርቡም ተመሳሳይ ዛቻ ደርሶብን ነበር ነው የሚሉት።
ፍርሃት እዛ ብቻ ሳይሆን ክልል ውስጥ ብቻ ሳይሆን አሁን እዚህ ያለን እኛ አሜሪካ ውስጥ ያለን ባለፈው ወር ካቋቋም ነው በኋላ ካላቆማችሁ ወይም ካልወጣችሁ ከዛ ድርጅት ጅግጅጋ ወይም እዛ ሪጅን ውስጥ ያላችሁ ዘመዶቻችሁን ሁሉ እስር ቤት አስገባለሁ ብሎ ይደውልናል ወይም ይልካል ሰው እና ቤተሰባችን እዛ ያሉትን ለእኛ ይደውልናል። በፍርሃት ከዚህ ድርጅት ውጡ፣ አትግቡ። ለምን እኛ እንታሰራለን ወይም ይሄ ችግር ደርስብናል? ሰው በዛ አይነት ፍርሃት ይኖራል።
የፕሬዚዳንቱ ረዳቶች ወዲህ ወደ ዩናይትድ ስቴትስ መጥተው ፈጸሙ ያሉትንም ይዘረዝራሉ።
የፕሬዚዳንቱ አብዱል መሐመድ ኦማር ደጋፊዎች ወይም ከሱ ስር የሚሰሩት አንድ 5-6 ሰው ሆኖ እና አንድ ሴት አለበት እዚህ ወደ አሜሪካ መጥቶ ነበር ከአንድ 3 ሳምንት በፊት እና የሚገርመው ሁሌ እኛ ራሳችን የምንጠይቀው ለምሳሌ ለክልል የሚሰራ ሰው አሜሪካን አገር ሲጎበኝ ይሄ የሚጎበኘው ሰው ከኢትዮጵያ ከመጣ እና ለፌደራል ገቨርንመንት የሚሰራ ሰው ከሆነ በኦፊሻል ቪዝ ነው እዚህ የሚመጣው። ግን እነዚህ በተለይ በክልል 5 ለሚሰሩት ዝም ብሎ ይመጣሉ። ዋናው አላማቸው ደግሞ ይመጡበት ማን ይደግፋል ፕሬዚደንቱ እና ማን ነው ማይደግፈው ብሎ ህዝቡን ለማከፋፈል ዋናው አላማቸው ይመጡበት ለዛ ምክንያት ነው። እናው እኛ ካቋቋም ነው በኋላ ይሄን ድርጅት ያው እንደመጡ እነሱም ሰብሰባ ለማድረግ ሞከሩት። ማንም አልሄደለት። እንደገና ሞከሩት። ትንሽ ሰው መጣ። አሁን በመጨረሻ ጊዜ ባረጉት ያሁን ያለፈው ሳምንት ያኔ የኢትዮጵያን አምባሳደር ጋበዙት እንዲመጣ። እንግዲህ ሰው ኢትዮጵያን ሶማሌዎች እንደማይመጡ ስለሚያውቁት ምን አደረጉት በዚህ ጊዜ ማስታወቂያ ቡንትላይን የሚባለው ሪጅናል ገቨርንመንት ሶማሊያ ውስጥ ለእነዚህ ህዝቦችን እንዲመጡ ለሰብሰባ የሶማሊያ ሶማሌ ናቸው እነሱ ነበሩ በብዛት የመጡ ሰብሰባ ላይ እና እኛ አልሄድንም። ግን በብዛት የነበሩ ከሶማሊያ የሶማሊያ ተወላጆች የሆኑ ነበሩ ይዛ የሄዱት።
ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ እናልፋለን። በኢሚግሬሽን እና በድንበር ጸጥታ ጉዳዮች ላይ ዩናይትድ ስቴትስ ውስጥ እየተካሄደ ያለው ከባድ የፖለቲካ ክርክር በዋሽንግተን ሰዓት አቆጣጠር ከዛሬ እኩለ ሌሊት በኋላ ማለትም የአሁኑ የፌዴራሉ የአስቸኳይ ጊዜ በጀት ወቅት ሲያበቃ የመንግስት መስሪያ ቤቶችን አመታዊ በጀት ማለትም እጅግ አስፈላጊ ከሚባሉ ሰራተኞችና ክፍሎች በስተቀር ያለውን የመንግስት በጀት ለማስቀጠል የተያዘው ጥረት ስጋት ላይ ሊወድቅ እንደሚችል እየተነገረ ነው። ሴኔቱ ቀደም ሲል የተወካዮች ምክር ቤት እስከ የካቲት 24 2010 ድረስ ሊያቆይ በሚችለው ውሳኔ ላይ ክርክር ከከፈተ በኋላ ትናንት ምሽት ምንም እልባት ሳይሰጥበት ተነስቷል። የህግ መወሰኛው ምክር ቤት አባላት ከአንድ ከሁለት ሰዓት በማይበልጥ ጊዜ ውስጥ እንደገና ይሰበሰባሉ። የመንግስት መስሪያ ቤቶችን ለመዝጋት ከተሰጠው የጊዜ ገደብ መድረስ በፊት ማለት ነው። ማይክል ብራውን ነው የዘገበው። ትዝታ በላቸው ታቀርባለች።
ሪፐብሊካኖች ሁለቱንም ምክር ቤቶች ቢቆጣጠሩም የፌዴራሉን መንግስት ስራ ለማስቀጠል የሚችለውን በጀት ለማሳለፍ የዲሞክራቶቹን ድጋፍ ይፈልጋሉ። ዲሞክራቶቹ ደግሞ ወጣት ፍልሰተኞች ከዩናይትድ ስቴትስ እንዳይባረሩ የሚያስችል ህግ ካላጸደቁ በቀር ሌላ ማንኛውንም ህግ አንቀበልም ብለዋል። የፍልሰተኞች መብት ተሟጋቾች በፕሬዝደንት ዶናልድ ትራምፕ ፖሊሲዎች ላይ በእጅጉ ሊያማርሩ ቢችሉም ደግሞ ዴሞክራቶች ከዚህ ቀደም በተደጋጋሚ ያለ ህጋዊ ፍቃድ ወደ ዩናይትድ ስቴትስ የገቡ ልጆችን ከመባረር የሚያድን የመንግስት መስሪያ ቤቶችን ወጪ በመደገፋቸው ትግስታቸው የተሟጠጠ ይመስላል።
It is time that people, when they make a commitment to get our vote,
የኛን የመራጮች ድምጽ ለማግኘት ሲሉ ቃል የሚገቡ ሰዎች የገቧቸውን ቃል ኪዳኖች የሚጠብቁበት ጊዜ አሁን ነው። እኛ ለእናንተ ድምጽ እንድንሰጥ ስትፈልጉን ብቻ ወደኛ አትምጡ። ማህበረሰባችንን በመወከል እናደርጋለን ስትሉ የገባችሁትን ቃል አክብራችሁ ተገኙ።
ዘንድሮ ግን ዴሞክራቶች ሌላ የመንግስት ግዚያዊ ስራ አስቀጣይ በጀት የኢሚግሬሽኑን ህግ ካላካተተ በቀር ባንድነት ለመቋቋም ተስማምተዋል። ይህን ሲያደርጉ ግን የፖለቲካ ዋጋ እንደሚያስከፍል ዘንግተው አይደለም። ዴሞክራቱ ኮንግረስማን ሉዊስ ጉተሬስ
Democrats aren't going to blink. We're going to stand by our values.
ዴሞክራቶች በዚህ ጉዳይ ላይ ፈጽሞ ቃላችንን አናጥፍም። ከእሴቶቻችን ጎን እንቆማለን።
ሪፐብሊካኖቹ በሌላ ወገን የዋይት ሃውስ ቤተ መንግስት እርስ በርሳቸው የሚቃረኑ አስተያየቶችን ከሰጠ በኋላ ውዝግብ ውስጥ ገብተዋል። ሪፐብሊካኑ ሴነተር ለንሲ ግራም
What I asked the White House is find out what you're for. I can't read your mind.
ዋይት ሃውስን የምጠይቀው አቋማችሁ ምንድነው? ግለጹልኝ። እኔ የእናንተን አስተሳሰብ ማወቅ አልችልም የሚል ነው።
እንደሚታወሰው ፕሬዝደንት ትራምፕ ባለፈው ሳምንት በሁለቱም ፓርቲዎች የተቀናበረ የኢሚግሬሽን ህግ እንዲረቅ ሐሳብ ካቀረቡ በኋላ ሰረዙት። በሕግ መወሰኛው ምክር ቤት የቀረበው ሐሳብ ህጋዊ ሰነድ የሌላቸውን ወጣቶች ፍልሰተኞች የሚጠብቅና በዩናይትድ ስቴትስና ሜክሲኮ ድንበር መካከል ግንብ ማቆምን የሚደግፍ ነው። በዚህኛውም ጉዳይ ላይ ቢሆን እንኳ ግን ዋይት ሃውስ ውዥንብር ፈጥሯል። ትራምፕ በ2016ቱ የምረጡኝ ዘመቻ ወቅት በተደጋጋሚ ቃል የገቡት ሐሳብ ቢሆንም እንኳን ለማለት ነው። የቤተ መንግስቱ ዋና እልፍኝ አስከልካይ ጆን ኬሊ ከትላንት ወዲያ ረቡዕ ለዩናይትድ ስቴትስ ህግ አርቃቂዎች ሲናገሩ ትራምፕ የግዙፉን ግንብ ህንጻ ሐቅ ምንነት በውል አልተረዱትም ብለዋል።
And I pointed out to all of the members that were in the room that they all say things during the
በክፍሉ ውስጥ ለነበሩ የምክር ቤት አባላት በሙሉ አንስጭባቸዋለሁ። ሁሉም የምርጫ ዘመቻ ሲያካሂዱ ሙሉ በሙሉ ያልተረዷቸውን ነገሮች ሳያነሱ እንዳልቀሩ ገልጬላቸዋለሁ።
ፕሬዝደንት ዶናልድ ትራምፕ ግን በትዊተር መልእክታቸው የድንበር አጥሩ አሁንም የድንበር አጥር ነው። ሐሳቡን ከተነሰስኩበት ከመጀመሪያው ቀን አንስቶ ድንበሩ ላይ ግንብ የማነጽ ሐሳብ አልተለወጠም ወይም የተቀየረ ነገር የለም ብለዋል። ይህን አስመልክቶ እንግዲህ ለኮንግረሱ የሪፐብሊካን ፓርቲው መሪዎች የመጨረሻ ማሰሪያው ትራምፕ አቋማቸው ግልጽ እስካልሆነ የፍልሰተኞቹን እና የድንበር ጸጥታውን በተመለከተ ድምጽ አንሰጥም የሚል ነው። በምክር ቤቱ የብዙሃኑ ፓርቲ መሪ ሴናተር ሚች መካነል
As soon as we figure out what he is for, then I would be convinced that we were not just spending our money.
አቋማቸው ምን እንደሆነ ካወቅን በኋላ ወዲያውኑ እንወስናለን። እኛም ዝም ብለን የማንነዳል መሆናችን አመኔታ ያድርብኛል።
ዴሞክራቶች ይህን ሁሉ አዙሪት የሚመለከቱት ሁለቱን ምክር ቤቶች፣ የፕሬዝደንቱን ስልጣን፣ ሶስቱንም የስልጣን ዘርፎች የተቆጣጠረው የሪፐብሊካን ፓርቲ መምራት እንዳልቻለ ነው። Senator Chuck Schumer.
The one thing standing in our way is the unrelenting flow of chaos from the other end of Pennsylvania Avenue.
በስራችን ላይ አንዱ እንቅፋት የሆነው በሌላው የፔንሲልቬኒያ ጎዳና ጫፍ ላይ በሚገኘው በዋይት ሃውስ አላባራ ያለው ትርምስ ነው። ሪፐብሊካኖችን ወደ መፈራረስ አድርሷል። ዛሬ ከማን ጋር መደራደር እንደምንችል እንኳ በግልጽ አናውቅም።
ፕሬዝደንት ትራምፕ ዳካ በመባል ለሚታወቀውና ወደ ዩናይትድ ስቴትስ በሕፃንነታቸው የገቡ ፍልሰተኞችን የሚመለከተውን ጉዳይ በተመለከተ እስከ መጪው መጋቢት የጊዜ ገደብ ቆርጠዋል። የዳካ መርሃ ግብር ጊዜያዊ የሥራና የትምህርት ፍቃድ ለወጣት ፍልሰተኞች ይሰጣል።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ቪኦኤ አምሃሪክ ለፌስቡክና ለትዊተር ተጠቃሚዎች ዝግጅቶቻችንን ያስተናግዳሉ፣ ሐሳቦቻችሁን ያንሸራሽራሉ። የጥምቀት በዓል በመላ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ እየተከበረ ነው። ጃን ሜዳ ላይ የተከናወነውን ሥነ ሥርዓት አስመልክቶ ጽዮን ግርማ ወደ አዲስ አበባ ደውላ ተከታዩን አዘጋጅታለች።
በአዲስ አበባ ከተማ በጃን ሜዳ ባህረ ጥምቀት ከሚከበርባቸው ቦታዎች አንዱ ነው። በዚህ ቦታ ተገኝተው በዓሉን ያከበሩት መምህር ብርሃነ አድማስ በዓሉ በደመቀ ሁኔታ የተከበረ ነበር ብለውናል።
ብዙ ጊዜ ጃን ሜዳ የሚከበረው የማዕከሉ ቅዱስ ፓትርያርኩ ብፁዓን አበው ሊቃነ ጳጳሳት በርከት ብለው የሚገኙበት ስለሆነ በዚያም ላይ ደግሞ በታሪክ በርከት ያሉ ታቦታት ከሚገኙባቸው መካነ ምጥማቃት አንዱ ስለሆነ ጃን ሜዳ በዓል አከባበር ልዩ ነበረ። ዘንድሮ ለየት ያሉ ሁለት ነገሮችን አይቻለሁ። የመጀመሪያው የነጋሪት ወጣቶች አዘጋጅተው በርከት ያሉ ወጣቶች ሰልፍ ረድፍ ይዘው ነጋሪት እየጎሳ ከእነሱ ጋር ደግሞ ይሄ በደቡብ አፍሪካ በዓለም ዋንጫ ላይ ያየነውን ሀገር የባህል ጥሩም በጣም በቀለም ያሸበረቀ ያጌጠ በተመሳሳይ አለባበስ የለበሱ እንዲሁ ከነጋሪት ጎሳሚዎቹ ፊት በአንድ አይነት አነፋፍ ስልት እያሰሙ ምናልባት በኢትዮጵያ የጥምቀት በዓል አከባበር ወይም የንግስ በዓል አከባበር ከትልልቆቹ ቦታዎች ትውፊት ጋር ለማቀራረብ እና ጥንታውያኑ ቦታዎች ጋር ያለውን ይህን ስርዓት በመሰለ አድርገውታል። ከዚያ ውጭ ህዝቡ ሞስት በነቂስ ወጥቷል ማለት ይቻላል። ሁልጊዜም ይጨምራል። ከዚያ በተረፈ 9 ዓመተ ምህረት ወዲህ በተለይ ከዛ ወዲህ ይሄ የጥምቀት ተመላሽ ወጣቶች የሚባሉት ማለት ነው ይሄ ንጣፉን ምኑን ልዩ የሚያደርጉት አሁን እሱም በየአመቱ ዲግሪው እየተለየ ነው የመጣው። እውነቱን ለመናገር አካባቡ፣ ስርዓቱ፣ ሁኔታዎች ሁሉ በጣም እየተለወጠ ነው የመጣው። በየአመቱ እድገት አለው። ዘንድሮ እንዲህ ያልኩሽ እና እነዚህ መዝሙሮችም ድሮ በጭፈራ ላይ ያተኩር የነበሩት ብዙዎቹም ወደ መዝሙር መጥተዋል እና የተለያየ ቋንቋዎች ብዙ ጊዜ እንሰማለን። አስተውለን ጆሮ ሰጥተን አንሰጣቸውም እንጂ አሉ እና የእነሱንም አይቻለሁ በዚህ አመት።
በዚህ የጃን ሜዳ ባህረ ጥምቀት ላይ የኦሮሞ ማህበረሰብ አባላት ወጣቶች ተደራጅተው በባህል ልብስ ደምቀው ማክበራቸውን ከአስተባባሪዎቹ አንዱ ወጣት ፍቅሩ ሙላቱ ገልጾልናል።
አከባበሩ የተለየ ነገር የለም። ሌላ እንደሚያከብረው ነበር ያከበር ነው። የተለየ የሚያደርገው ነገር ካለ ከሌላው ጊዜ በተለየ መልኩ በኦሮሞ ባህል ልብስ አምረን ደምቀን በኦሮምኛ ቋንቋ ደግሞ በተደራጀ መልኩ ግሩፕ ፈጥረን ስንጀምር እግዚአብሔርን ስናመሰግን ቆይተን ከጃን ሜዳ እስከ ካቴድራል ስላሴ የታቦት አስተኛኞች ስርዓት ላይ ተሳተን ማብቂያውን የስላሴ ቤተክርስቲያን አድርገን ወደ ቤታ ይገባ ባህላዊ ልብስ በኦሮምኛ ጀምረን ተደራጅ መጀመር አልነበረም። በጥምቀት ለሁለታ የመጀመሪያው ነው። ግን በአዲስ አበባ ውስጥ በኦሮምኛ አገልግሎት አገልግሎት ለመስጠትም ሆነ ለመገልገል ኦሮምኛ ቋንቋ የመጀመሪያው አይደለም።
የትናንትናውን የከተራና የዛሬውን የጥምቀት በዓል በዋሽንግተን ዲሲና አካባቢያው የሚገኙ አጥቢያ አብያተ ክርስቲያን በየአካባቢያቸው በተዘጋጁ የጥምቀተ ባህር ስፍራዎች በመንፈሳዊ መዝሙሮች እየታጀቡ አክብረው ውለዋል። ጽዮን ግርማ ይህንንም በስፍራው ተገኝታ ዘገባ አሰናድታለች። በዋሽንግተን ዲሲ፣ በሜሪላንድ እና በቨርጂኒያ የሚኖሩ ኢትዮጵያውያን በየቤተ ክርስቲያናቸው የጥምቀት ዋዜማውን የከተራ በዓልና የጥምቀት በዓልን ሰብሰብ ብለው አክብረዋል። በትላንትናው ምሽት የከተራውን በዓል ለመከታተል በተገኘንበት በዋሽንግተን ዲሲ የኢትዮጵያ ኦርቶዶክስ ተዋሕዶ የደብረ ምሕረት ቅዱስ ሚካኤል ካቴድራል ቤተ ክርስቲያንም በመንፈሳዊ መዝሙራት ደምቆ ነበር የተከበረው።
እኔ የሀገረ ስብከቱ ሊቀ ጳጳስ ነኝ፣ አባ ፋኑኤል እባላለሁ። በመጀመሪያ ሁላችሁንም ይህንን ድምፅ ለምትሰሙ ሁሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዋሽንግተን ዲሲና
አካባቢዋ ሀገረ ስብከት የሚገኙ 19 አጥቢያ አብያተ ክርስቲያናት በአንድነት ሆነን የምናከብረው በዓል ነው። በዚህ አይነት መልክ ስናከብር ዘንድሮ ወደ 6ኛ ዓመታችን ነው። ቁጥራችን ከእለት ወደ እለት እየጨመረ ነው የመጣው።
በበዓሉ አከባበር ስነ ስርዓት መሰረትም ከየቤተ ክርስቲያኒቱ የመጡትን ታቦቶች ምእመናኑ በዝማሬ አጅበው ሲያከብሩ ነበር።
ስሜ ሊቀ ልሳናት ፈርነስ ሰማ ይባላል። እኔ መጣሁት ከምስካየ ኅዙናን መድኃኔዓለም አርሊንግተን ውስጥ ነው። ያው የጥምቀትን የከተራ በዓል ለማክበር በዚህ በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ያለ ነው። እንደምታዩት በጣም ደስ የሚል በዓል እያከበርን ያለ ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበትን ምክንያት ማድረግ አሁን እያከበርን እንገኛለን። ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ እምገሊላ 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 ሀበ ዮሐንስ እምገሊላ 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 ሀበ ዮሐንስ። ትርጉሙ ኢየሱስ ሄደ ወደ ዮርዳኖስ የሚል ትርጉም ነው ያለው እና እኛም ዛሬ የምናከብረው ይህንን ኢየሱስ ክርስቶስ ወደ ዮርዳኖስ የሄደበትን ምክንያት ማድረግ ነው። በዓሉ የሰላም የፍቅር ይሁንልን። እግዚአብሔር ከእናንተ ጋር ይሁን።
ሃይማኖታዊና መንፈሳዊ መዝሙራቱ ጎን ለጎን እንደ ኢትዮጵያው የባህል ጭፈራ ባይኖርም ሰብሰብ ያሉ ታዳሚዎች ዝማሬን ሲያሰሙ ነበር።
ስሜ አንለይ ይባላል። አንለይ ኃይሉ።
ብዙ ጊዜ ሆኖት እዚህ በዓል ሲያከብሩ?
እዚህ ሁለተኛ ዓመቴ ነው።
በፊት የት ነበሩ?
ኢትዮጵያ ነበሩ።
ለምን መጥተው ነው?
ልጄ ልጠይቅ መጥቼ።
ከየት ነው የመጡት?
ከአዲስ አበባ።
እና ልጆት ልጠይቁ እዚህ ሲመጡ እንደው እንደዚህ አይነት የከተራ በዓል አከባበር ይሄን ያህል ኢትዮጵያዊ ቁጥር ያለው አገኛለሁ ብሎ አስቡ ነው?
በፍጹም አላሰብኩም። ከዛ የተለየም አይመስልም። እዛ ያለን ነው የሚመስለው የበዓል አከባበሩ።
እዛ እንዴት ነበር? የት ነበር የሚያከብሩት? የት ቤተክርስቲያን?
ጃልሜዳ ቅድስት ማርያም ነው የነበርኩኝ። እዛ ጃልሜዳ ቅርብ ነው። እዛ ነበር የማከብረው።
በምን አከበሩ?
ከተራ በዓል ታቦታቶቹ ተሰብስበው እዚህ ከቅዱስ ሚካኤል ቤተክርስቲያን ሁሉም አክብረው ይኸው ሲገቡ እናንተም ታያላችሁ።
እናመሰግናለን። መልካም በዓል።
ይህንም በዓል ለሚመለከተው ሁሉ ለኢትዮጵያውያን በሙሉ እንኳን አደረሳችሁ እላለሁ።
ልክ እንደ ትላንቱ ሁሉ ዛሬም በየአጥቢያ አብያተ ክርስቲያናቱ የኢየሱስ ክርስቶስን የጥምቀት በዓል ሲያከብሩ መዋላቸው ታውቋል።
እናመሰግናለን ጽዮን ለዘገባው። በድጋሚ ክርስቲያን ምእመናን ሁሉ እንኳን አደረሳችሁ። ተከታዩ ዘገባም ከጽዮን ጋር ያቆየናል። ቴዲ አፍሮ ቴዎድሮስ ካሳሁን ኢትዮጵያ ውስጥ ሊሰራቸው የነበሩ የሙዚቃ ዝግጅቶች በመሰረዛቸውና ፍቃድ ባለማግኘቱ ለሶስት ዓመታት የሙዚቃ ዝግጅት ሳያቀርብ ቀርተዋል። በተለይ አዲስ አበባ ውስጥ ለኢትዮጵያው የአዲስ ዓመት ዋዜማ በሚሊኒየም አዳራሽ ሊያቀርብ የነበረው የሙዚቃ ድግስና የአልበሙም ምርቃት በግድ ተሰርዞበታል። የዛሬው ዜና ከዚያ የተለየ ነው። ከነገ በስቲያ እሁድ ጥር 13 2010 ዓ.ም ባህር ዳር ከተማ ብሔራዊ ስታዲየም ላይ ኢትዮጵያ ወደ ፍቅር ተብሎ የተሰየመ ዝግጅቱን ሊያቀርብ ዝግጅት ይዟል። አቦጊዳ ኢትዮጵያ የተሰኘ ባንዱንም ይዞ ባህር ዳር ገብቷል። ጽዮን ግርማ የቴዲ አፍሮ ዋና ሥራ አስኪያጅ አቶ ጌታቸው ማንጉዳይና የባህር ዳር ወጣቶችን ስለ ዝግጅቱ አነጋግራ ተከታዩን ዘግባለች።
ቴዲ አፍሮ የባንዱን አባላት ይዞ ወደ ባህር ዳር የተጓዘበት የሙዚቃ ዝግጅት ስያሜ ኢትዮጵያ ወደ ፍቅር ይሰኛል። ይህን የሙዚቃ ዝግጅት የሚያስተባብሩት ወጣቶች ከተማችን በሐዘን የተዋጠችና የደበዘዘች፣ ከዚህ ቀደም ለተካሄዱት የሙዚቃ ዝግጅቶችም ጀርባዋን የሰጠች ነበረች ይላሉ። አሁን ግን ቴዲ ፍቅር ብሎ ስለመጣ በሩን ከፍተን ተቀብለነዋልም ብለውኛል። የቴድሮስ ካሳሁን ዋና ስራ አስኪያጅ አቶ ጌታቸው ማንጉዳይም ይህንኑ ያረጋግጣል። በትናንትናው ዕለት ቴዲ አፍሮ ባህር ዳርን ሲረግጥ ወጣቶቹ ከፍተኛ አቀባበል አድርገውለታል ብሏል። አቶ ጌታቸውን አነጋግሬው ነበር። ጌታቸው ማንጎዳይ የቴዲ አፍሮ ማናጀር ወይም የስራ ኃላፊ ነህ?
እንዴት ባክሽ እንኳን አደረሰሽ።
እንኳን አብሮ አደረሰን። የደወልኩት
አደረሳችሁላለሁ ለባለ ጥንቀቱ።
እንኳን አብሮ አደረሰን። የደወልኩት ቴዲ አፍሮ ወይም ቴድሮስ ካሳሁን በባህር ዳር ከተማ ትልቅ የሙዚቃ ዝግጅት በስታዲየም ያዘጋጃልና ከረጅም ጊዜ በኋላ ነው ይሄ ሙዚቃ ዝግጅት የሚካሄደው። እስቲ ዝግጅቱ ምን ይመስላል? እሁድ ቀን ነው ከሄደው በርግጥ። እስቲ ዛሬ ያለውን ሁኔታ ንገረን።
አሁን እንግዲህ ውድ በሚደረገው ባህር ዳር ገብተናል። እንደማቃ አቀባበል ያደረገለት ባህርዳር በጥሩ ዝግጅት ላይ ያለ ነው። ስቴዲየም ውስጥ ዛሬ ስቴጆችን፣ ላይቲንጉን፣ ሌሎች ቅድመ ሁኔታዎችን እያመቻቸን ነው። ከተማ ውስጥ የፕሮሞሽን ስራ የሰራ ነው። ከአዲስ አበባ ብዙ ሰው እየመጣ ነው፣ ከጎንደር፣ ከባህር ዳር እና ጥሩ ጊዜ እናሳልፋለን። ኢትዮጵያ ወደ ፍቅር ነው የኮንሰርታችን ስያሜ። ስለ ቴዲ ኢትዮጵያን ስለሚያውቅ ምንም አዲስ ነገር የለውም። ለኢትዮጵያ አንድነት ለሀገራችን ይሰራ የኖረው እና አሁን ደግሞ ኢትዮጵያ ወደ ፍቅር ብለን በዛ ጉዞ ላይ እንገናኘለን።
እስቲ ስለ ልምምዳቸው ንገረን። ምን ያህል ሰዓት?
አቡጊዳ ባንድ ይባላል። ያው የኛ ባንድ አቡጊዳ ባንድ ይባላል። 5 አባላት ነበሩት፣ አሁን ወደ 10 ከፍ ብሏል። ምክንያቱም ኢትዮጵያ አልበም በጣም ከፍ ያለ ውጤት ያመጣ በመሆኑ በቢልቦርድ ወርልድ ነምበር ዋን አልበም ላይ ሁሉ የደረሰ በመሆኑ አልበሙ በጣም እጅግ የተሳካ በመሆኑ ኮንሰርቶችም የዛን ያህል ስታንዳርዳቸው ከፍ ያለ መሆን አለባቸው እና ሌሎች ተጨማሪ የብሎይንግ የሳክስ ትሮምቦን በአካፕሲን ገርሳል ተጨምሯል እና አቡጊዳ ኢትዮጵያ ይባላል አሁን እና በሙሉ ባህር ዳር ገብተናል። አሁን
ልምምዱ ሁኔታ ምን ይመስላል? ምን ያህል ሰዓት ነው እየተለማመዱ ያሉት? እስቲ እንደው ከመድረክ ጀርባ ያለውን የልምምድ ሁኔታ ንገረን። ምን ያህል ዝግጅት እያደረጉ ነው?
እንግዲህ ላለፉት 5 ወሮች ያህል ልንለማመድ ነው የከረም ነው። 1-3-4 ልጆች አሜሪካን ሀገር የሚኖሩ አሉ፣ ቺካጎ፣ ሲያትል። ከዛም ጥተናል እዚህ አዲስ አበባ እንዲመጡ አድርገን ከአዳዲሶቹ ልጆች ጋር አንድ ላይ ሆነው ላለፉት 5 ወራት ከፍተኛ ዝግጅት አድርገናል እና በጣም ነው የተሰራው። አሁን ደግሞ ባህር ዳር ከተማው ደሞ አካባቢ በዚህ ጥናት ተጀምረናል ማለት ነው።
በኦሮሚያ ክልል የተቀሰቀሰውንና ለረጅም ጊዜ የዘለቀውን ህዝባዊ ተቃውሞ ተከትሎ ወደ አማራ ክልል የተዛመተው ህዝባዊ ተቃውሞን ከተቀላቀሉት ከተሞች አንዷ ባህር ዳር ናት። በባህር ዳር የበርካታ ሰው ህይወት ጠፍቷል፣ ንብረት ወድሟል፣ ሰዎች በእስር ላይ ይገኛሉ። በዚህ ምክንያት በባህር ዳር የሚዘጋጀው የሙዚቃ ዝግጅት ስኬታማ አልነበረም። አንዳንዶቹ ከተጀመሩ በኋላ ሁሉ ተቋርጠዋል። በባህር ዳር ያለውን የቴዲ አፍሮ የሙዚቃ ዝግጅት ከሚያስተባብሩት አንዱ አቶ ደሞዝ ገነቱ ነው። አቶ ደሞዝ የሙዚቃ ዝግጅቱን ለማካሄድ ከአማራ ክልል ብሔራዊ መንግስት እንዴት ፍቃድ እንዳገኙ ይናገራል።
ህዝባዊ ጥያቄ መጠየቅ ነው የክልሉ መንግስት። እንግዲህ ይሄ የህዝቡ ጥያቄ ነው የሚል ወጣት ላይ ደግሞ በምን መልኩ ነው ረብሻ ቢኖር ምናምን ሲል ምንጊዜ ወጣቱ ወይም ህብረተሰቡ የሚፈልገውን ነገር ሰው ከተደረገለት ረብሻ አይኖርም። የሚፈልገውን ነገር ደግሞ ሰው በተከለከለ ረብሻ ይኖራል። ስለዚህ እሱ ደግሞ የሰላም ነው። ከዛ ውጭ ኢትዮጵያዊነት ነው የሚያዘምረው። ሁሌም በህብረተሰቡ ውስጥ ነው ያለ እና ባህር ዳር ላይም ክልል ላይም ብዙ ጊዜ አድርጎ ስለማያውቅ ፍቃድ አገኘን ማለት ነው። ስለዚህ ፍቃድ ስናገኝ የክልሉ መንግስት ደግሞ ስለ ጸጥታው ጉዳይ ላይ ትኩረት እፈልጋለሁ ሲል እኛ ጋር ፕሮሞተር ጋር ስራ አስኪያጅ ጋር ሁሉንም ነገር ተወያየን።
በመጨረሻም ፍቃድ ካገኙ በኋላ ቁጥራቸው በዛ ያሉ ወጣቶች በጋራ የተሳተፉበት የሙዚቃ አዘጋጅ ኮሚቴ በከተማ ውስጥ እንቅስቃሴ መጀመሩን ይናገራሉ። ከተማው ምስሉን በያዙ ፖስተሮች አሸብርቃለችም ይላሉ። ከእነዚህ ወጣቶች አንዱ ተሾማ አበበ ነው። ዝግጅቱን የተሳካ ለማድረግ በስራ ላይ ተጠምደናል ብሏል።
ያለው ድባብ ደስ የሚል ድባብ ነው ያለው። ጥሩ ነው። በሰው በኩል ያለው ነገር መልካም ነው። የሚዘመረውም ስለ ፍቅር፣ ስለ ኢትዮጵያ ስለሆነ የባህር ዳር ህዝብ ተፋዞ ነው የቆየው። ያው በነበረው የፖለቲካ ሰዓት ባህር ዳር ከተማ ላይ የተለያዩ ኮንሰርቶች በሚዘጋጁበት ጊዜ የተለያዩ ጥቃቶች ይከሰቱ ነበረ። ቴዲ ደግሞ የሚዘምረው ስለ ኢትዮጵያዊነት ነው። አዲስ አበባ ላይ ተከልክሎ ነበረ። ባህር ዳር ላይ በፍቃድ አግኝቶ ያው እንግዲህ ኮንሰርቱን ለማዘጋጀት ዝግጅቶች ተጠናቀዋል የሚል ነገር ነው መረጃ ያገኘ ነው። በጥሩ ሁኔታ ይጠናቀቃል ብለን ተስፋ እናደርጋለን።
አርቲስት ቴዲ አፍሮን ለማግኘት ሞክሬ ነበር። ልምምድ ላይ መሆኑ ተነግሮኛል። በቅርቡ ለፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በሀገሪቱ ሰላምና አንድነት እንዲሰፍን ጠንክሮ እንደሚሰራ ተናግሮ ነበር።
ሀገሪቱ ያለችበት ሁኔታ ትንሽ ከባድ ነው። ቀደም ሲል እኔ ልጅ ሆኜ እንደ አንድ ሀገር ነው የኖር ነው ኢትዮጵያ የሚባል ሀገር ነው የምናውቀው። ከዛ በኋላ እንግዲህ ሁላችንም በተወላጅነት ውስጥ ነው የምንጠራውም የምንታወቀው። የኢትዮጵያ ታሪክ ጥሩ ያልሆነ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ያንን እንዳመለካከት ማክበር እንዳለ ሆኖ የነሱ አለመውደድ ወይም መውደድ ይህን እውነት ሊቀይረው አይችልም። እኛ ያለፈውን ትውልድ የማስታረቅ ስራ ነው የኛ ተግባር። ቀጥሉት ልጆች ከዛ ችግር ማለፍ አለባቸው ብዬ አምናለሁ። ያለፈው ችግር ለእኛ መድረስ የለበትም። እኛ ደግሞ የራሳችን እድል ሊሰጠን ይገባል።
ሌላ የባህር ዳር ከተማ ነዋሪ የቴዲ አፍሮ የሙዚቃ ኮንሰርት መነቃቃትን ይፈጥራል የሚል እምነት አላት።
ትግስት መኛው እባላለሁ። ባህር ዳር ተወልጄ ነው ያደኩት። እዚሁ ነዋሪ ነኝ። እኔ ሌላ ኮንሰርት አለ ቢሉኝ ምናልባትም ተሳታፊ ላልሆን የማልችልባቸው እድሎች አሉ። እሱ በመሆኑ የሚሳተፍበት ዋና ምክንያት ቴዲ የአንድነት ሰባኪ ነው። ለኢትዮጵያ ለሀገራችን ያለው ክብር ያለው እውቀቱ ምን ሁሉ ነገሩ ሀገር በቃ በአንድ እንድትሆን ካለው ስሜት የተነሳ የአንድነት ሰባኪ ነው። አሪያ ነው። ደስታን ነው ልጁ ነው የሚሰራው ታገኝ እና ያ እድል ደግሞ አሁን ያለ በፖለቲካ የተረባበሸ ከተማ እንዲረጋጋ የሚያደርግበት እድልም ሰፊ ነው። ይሄ እድል መፈጠሩ ለኛ
አለመረጋጋቱ የተፈጠረው ወጣቶች በጣም ብዙ ጥያቄዎች ይዘው ነው። የኢኮኖሚ ተጠቃሚነት አለ፣ እኩልነት አለ፣ ነጻነት አለ፣ ዲሞክራሲ፣ የመናገር፣ የመጻፍ፣ የመምረጥ እንደዚህ ያሉ የመብት ጥያቄዎችን ይዘው ነው ወጣቶች የወጡት እና ይሄ ኮንሰርት እሱን ጥያቄ ይመልሳል።
ጥያቄውን ባይመልስ ምንድን ነው ይሄ በብሔረሰብ ተከፋፍሎ ሰው ህዝብ በርስ የሚቧጭቀውን ነገር ወደ አንድ ያመጣል፣ አንድነትን ይሰብካል፣ አንድ ኢትዮጵያ አንድ ሀገር የሚለው በቃ የተለየ ህዝብን የሚገስጻል፣ መንግስትን የሚገስጻል፣ ወጣቱንም እኔ ነኝ የሚል ስሜት ወጥቶ ለሀገር እንዴት መኖር እንዳለበት የሚሰብክ ልጅ ነው እና ኢትዮጵያ የሚል ስያሜ የሆኑ ራሱ አሁን እየሰማ ነው አይደለም፣ እየጠፋ ነው። ሀገሬ የሚለውን ነገር ወደ አንድ ለማምጣት ማድረጉ በራሱ በቂ ትልቅ ፓወር ነው ብዬ ነው ማስበው እኔ በግል።
ሌሎች ያነጋገርናቸው ወጣቶች የደበዘዘችው ባህር ዳር ለአንድ ቀንም ቢሆን ቴዲ ነፍስ ይዘራባታል ብለን ተስፋ እናደርጋለን ብለዋል።
አድማጮች፣ የአርብ ምሽት ዝግጅታችን ይቀጥላል። ከአሜሪካ ድምጽ ራዲዮ ጣቢያ በ19ና በ22 እንዲሁም በ25 ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛ ስርጭት ነው። አብራችሁን ቆዩ። የኦሮሞ ፌዴራሊስት ኮንግረስና የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪዎች ስምምነት
አብረው ለመንቀሳቀስ የተስማሙት ኦፌኮና መአህድ ዓለም አቀፍ ድጋፍ ሰጪ ኮሚቴዎቻቸው ነገ ቅዳሜ ከዋሽንግተን ዲሲ ወጣ ብሎ በሚገኘው ማርክ ሴንተር ሂልተን ሆቴል ውስጥ የመግባቢያ ሰነድ ይፈራረማሉ። ስምምነታቸውንና የነገውን ፊርማቸውን አስመልክቶ ሁለቱንም ኮሚቴዎች አነጋግሬያለሁ። ሊቃነ ምናብርቱ ናቸው አብረውን የሚቆዩት። በቅድሚያ ከኦፌኮው የዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ ነጌሳ ኦዶ ዱቤ ልነሳ።
ስለጋበዝከኝ እጅግ በጣም አመሰግናለሁ። ይህ የሁለቱ ድርጅቶች ምክክር ወይም ደግሞ ወደ ስምምነት ወደ ትብብር መምጣት በዋነኛነት አሁን በኢትዮጵያ ያለው የግፍ አገዛዝ እንዲያበቃ እና ሰላማዊት እና ዴሞክራሲያዊት ኢትዮጵያን ለመገንባት ካለን ፍላጎት አንጻር እኛ አሁን የምንደግፋቸው የፖለቲካ ድርጅቶች አሉ። እዚህ በተለይም በውጪ ያለነው መተባበር ከቻል ያለንን የሰውም አቅም ይሁን ሌሎችን ነገሮች በዋናነት አንደኛ በዲፕሎማሲው ረገድ ያለውን ጥረት በጋራ ለማድረግ ለመተባበር ነው። በዲፕሎማሲውም ዙሪያ በጋራ ስናደርግ የተሻለ ውጤት ልናስመዘግብ እንችላለን ከሚል አንጻር ነው። ሁለተኛ ደረጃ ደግሞ በአገር ውስጥ የሚደረገውን ሰላማዊ ትግልም እኛ እዚህ መተባበር ከቻል ማስተባበር ይቻላል ብለን እናምናለን። ሶስተኛ ደግሞ በእነዚህ በሁለቱ ብሔሮች መካከል መተማመንን የሚፈጥሩ ነገሮችን እንሰራ እዚህ እኛ መተማመንን የሚፈጥሩ ስብሰባዎችን ስናደርግ በጋራ ስልት መቀየስ ስንችል ወንድማማችነትና አንድነት ይጎለብታል እና ይሄ ደግሞ የግፍ አገዛዙም እንዲያበቃ ይሁን ያለውን ስርዓት ለመቀየርም ይሁን ለሚፈጠረው ስርዓት ዴሞክራሲያዊነት፣ ነጻነትና ፍትህ የነገሰበት እንዲሆን በጣም መልካም ጅምር ነው ብለን ስለምናስብ ነው። እና ሌላኛው የመጨረሻው ነጥብ ምንድን ነው? በኦሮሞ ላይ የሚደረግ ጥቃት ካለ በጋራ እንድናወግ፣ ሌላኛውም ወገን እንዲያወግ፣ በአማራ ላይ የሚደረግም ጥቃት ካለ ደግሞ እኛም የኦሮሞ ፌዴራሊስት የዓለም አቀፍ ድጋፍ ቡድን እናወግዛለን ማለት ነው። ይሄ እንድለመድ እንፈልጋለን። ይሄ ግን በሁለቱ ብሔሮች መሀል ወይም ደግሞ በእነዚህ ሁለቱ ድርጅቶች መሀል ብቻ የሚሆን አይደለም። ሌሎችንም ወደዚሁ አይነት ትብብር በመሳብ አንድ ትልቅ ኮሊሽን በመፍጠር ያለብንን ችግር ለመቅረፍ እንድንችል ፕላትፎርም ለማዘጋጀት ነው።
መድረኩን ለመፍጠር ነው።
ሌሎችም አሉ ግን እኛ አሁን ሐሳባችን ይሄ ነው።
በተለይ የመጨረሻ ላይ ያነሱት አንድ ነጥብ ዘግየት ብዬ ልመጣ የነበረበት ጥያቄ ነበረ። እስቲ ወደ መላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር ወደ አቶ መንግስቱ አስፋው ደግሞ ልመለስ። ምንድን ነው ሐሳባችሁ እናንተስ?
እግዚአብሔር ይስጥልኝ አቶ ሰለሞን። አቶ ንግስታንም አመሰግናለሁ። ቪኦኤ ይህን እድል ስለሰጣችሁን ደግሞ ከልብ ነው የማመሰግነው። አቶ ንግስታ በዝርዝር ገልጸውታል። እንዲያው አንዳንድ መጨመር ያስፈልጋል የምላቸውን ጉዳዮች በግርድፉ ባቀርብ ደስ ይለኛል። በመጀመሪያ ይህ ጠባብ ጎሰኛ መንግስት ለ27 ዓመታት ያህል ሊቆይ የቻለው እነዚህን ሁለት ትላልቅ ብሔር ሰዎች በፈጠራ ወሬና በፈጠራ ታሪክ እንዳይስማሙ በከፋፍለህ ግዛ ነው። ይሄ ደግሞ 27 ዓመት ያህል ወሰደው እንጂ ከአሁን በኋላ ደግሞ የማይሄድበት መንገድ መሆኑን ያው ሁላችንም በሀገር ውስጥ ባለው ዜናዎች እየተከታተል ነው ነው። በእኛ በኩል ትልቅ እመርታ ከፍታ በሁለቱ ህዝቦች ላይ ይህንን ለመገሰጽ ይህንን የጥላቻ ገደብ በውሸት የተገነባ አጥር በወያኔ መሰሪነት የተደረገው መፍረስ የጀመረው ጎንደር ላይ ህዝቡ በማናቸውም የፖለቲካ ድርጅት ሳይመራ በራሱ የኦሮሞ ደም የአማራ ደም ነው ብሎ ሲል በአደባባይ ለዛም መስዋዕትነት ሲከፍልበት እንደገና ደገመና በአዳማ በደብረ ዘይትና እንግዲህ በናዝሬት የኦሮሞ ወጣቶችና ህዝብ ደግሞ የአማራ ደም የኦሮሞ ደም ነው የሚላሉ። ይሄ ትልቅ መሰረት ድንጋይ ነው። በታሪክም እነዚህ ሁለት ህዝቦች አንድ ናቸው፣ አብረው ኢትዮጵያን የገነቡ ናቸው። ሆኖም ግን በሀሰትና በሸፍጥ የመሰሪነት የፖለቲካ ቁማር ለማግኘት 27 ዓመታት እንደዚህ ሁለቱም ህዝቦች የሚሰቃዩበትን ስርዓት አስወግደው መጣል እንዳይችሉ ተከፋፍሎ በጥላቻ እንዲታያዩ ይሄ ወያኔ መንግስት አድርጓል። ይሄ ደግሞ እየፈረሰ ነው። ስለዚህ ይሄ ህዝብ ለህዝብ ነው። እንግዲህ ከዛ ቀጥሎ ደግሞ እዛ በሀገር ቤቶች ውስጥ የኦሮሞውም የአማራውም ብዙ የመቀራረብ ህዝቦች ለህዝቦች እንቅስቃሴዎች አድርገዋል፣ እያደረጉም ነው። ይህንን አስመልክቶ እንግዲህ እኛ ደግሞ የድጋፍ ሰጪ ኮሚቴዎች የመሀድ የዓለም አቀፍ የድጋፍ ሰጪ ኮሚቴዎችም የህዝብ አካል ነን እና ህዝብን የሚለውን መከተልና አብረን መስራት ስላለብን ይህን ነገ የሚደረገው የመግባቢያ ሰነድ በአንድ ሀሳብ ደረጃ ላይ በአንድ መቀራረቡን መፍጠር የበለጠ ያጠናክረዋል። አቶ ንጌሳ እንዳሉት እንግዲህ ሪሶርሱንም ዓለም አቀፍ ዲፕሎማሲ ትግሉንም ማናቸውንም ነገር እያስተባበሩ ይህንን የህዝብ ለህዝብ መቀራረብና አብሮት በአንድ ማየትና የሚመጣውን ችግር ደግሞ መቋቋም በማናቸውም መንገድ የሚያዋጣና መሆንም ያለበት ነው። ይህ ደግሞ ወደፊትም ከሌሎቹ ጋር የሚቀጥል ይሆናል ማለት ነው።
ቅድም አቶ ንጌሳ ሲያነሱ ይሄ መድረክ እንግዲህ ሌሎችንም ለማስተባበር ጭምር ሁኔታዎችን ለማመቻቸት ነው፣ መድረክ ለመፍጠር ነው ብለው ነበር። እናንተ እንደ ፋና ወጊ ለመሆን እንጂ ሌሎችንም የመሳብ ሀሳብ እንዳላችሁ ነው የገለጹት። እንደዚህ አይነት መሰባሰብ ደግሞ በእርግጥ በፖለቲካ ደረጃ በፖለቲካ ፓርቲዎች ደረጃ የተለያየ አመለካከት ባላቸው ግለሰቦች ደረጃ ሊነሳ ይችላል። ግን በህዝብ ደረጃ የህዝቦች ስም ተጠርቶ እንዲህ አይነት የመሰባሰብ የመቀራረብ አይነት መንገድ አዝማሚያ በሌላ ህዝብስ ላይ የመተባበርን ተቃውሞ ቅሬታን የማስፋትን አይነት ሁኔታ እንዳይፈጥር ለማድረግ የምታደርጉት ሀሳብ ጥንቃቄ አለ አቶ ነጌሳ?
አዎ አለ። ምንድን ነው እዚህ ላይ ያተኮር ነው? በመጀመሪያ ስርዓቱ ህዝቦችን የማጋጨት ስልት እየተጠቀመ ነው እና በተለይ በኦሮሚያና በሶማሌ የኢትዮጵያ ሶማሌ መካከል የተደረገውን ግጭት እና እልቂት በቅርብ ጊዜ የምናስታውሰው ነው። በአማራና በኦሮሞ መካከል ደግሞ ላለፉት 27 ዓመታት ማለት ይቻላል እንደ ፖሊሲ ሁለቱ እንዳይቀራረቡ የማድረግ ስራ ሲሰራ ነበረ እና እነዚህ ብሔሮች ኢትዮጵያ ውስጥ ካሉት በስፋትም ይሁን በህዝብ ብዛት ትልቅ ከመሆናቸው አንጻር እና ክፍተቱ ስለሰፋ ነው አሁን እዚህ ጋር ያተኮር ነው እንጂ ይሄ ሁሉንም ሌሎቹንም የሚያቅፍ ነው እና እነዚህ ቁልፍ እና እንደ ግንድ ናቸው ለዛች ሀገር እና ለዛ ነው እንጂ እዚህ ጋር የተተኮረው ሁሉንም ኢትዮጵያዊ የሚያቅፍ ነው። አስተሳሰባችንም ኢትዮጵያዊ ነው። ያችን ሀገር ሁሉም በእኩልነት የሚኖርባት እና ፍትህና ሰላም የሰፈነባት ነጻነት የሰፈነባት እንድትሆን ነው አላማው። ያንን ደግሞ ከአንድ ቦታ ነው የሚጀመረው። ለዛ ነው ከዚህ ጋር የጀመርነው። ይሄንን ስናረግ የፖለቲካ ድርጅቶችም ጭምር እነሱም ላይ ግፊት ለማድረግ ነው። እኛ ሞር በተወያየን ቁጥር እኛ ሐሳቦችን ተለዋውጠን ነገሮችን ስንቀይስ እዛም ላይ ግፊት ማድረጋችን አይቀርም።
የሚሰጧቸው ድጋፎች የአድቮኬሲ የፋይናንስና የዲፕሎማሲ መሆናቸውን ተናግረዋል። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ያገኙ። ዝግጅታችን በዚሁ ተጠናቀቀ።
በእኛ በኩል ሰላም፣ ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።
ጤና ይስጥልን።